የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ህዳር 3 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
ግለሰባዊና ሀገራዊ ጥንቀት የሚያስከትሉ ድርጊቶችን ከኢትዮጵያ ለማጥፋት ስለተዘጋጀው ፍኖተ ካርታ የሚያብራራ ዘገባ አለን።
ለምሳሌ ያለ እድሜ ጋብቻን ለማስቆም አሁን ከሚደረገው 6 ነጥብ መሰራት አለበት።
አቶ ስለሽ አበበን የሰማችኋቸው። ዝርዝር ያለው ዘገባ ከቆይታ በኋላ ይደመጣል።
በሌላ ዘገባ ደግሞ ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ጾታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነጻ የምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ መሆኑን ነግሮናል።
የጾታ ጥቃት ላይ የሚደግሙ ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የጾታ ጥቃት ቢደርስባቸው ሄደው ሊናገሩት የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም።
የስልክ መስመር አስተባባሪዋን ጽዮንን ነው የሰማችሁት። ሙሉውን በኋላ ላይ እንመለስበታለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ሀብታሙ ስዩም አብረናችሁ እናመሻለን። በቅድሚያ ግን
አጫጭር ዜናዎች እናሰማችሁ።
ሰኔ 15 ቀን 2011 ዓ.ም የከፍተኛ ባለስልጣናትና ጦር ጄኔራሎችን ህይወት ከቀጠፉ ጥቃቶች ጋር በተያያዘ የኢፌድሪ ጠቅላይ አቃቤ ሕግ በዛሬው ዕለት መግለጫ ሰጥቷል። በሀገር ውስጥ የዜና ተቋማት በቀጥታ በተላለፈው መግለጫ ላይ ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በተጠቀሰው ዕለት የተፈጸመውን ጥቃት የመፈንቅለ መንግስት ሙከራ ሲሉ ተደምጠዋል። በተለያየ ደረጃ ተሳትፈዋል የተባሉ ግለሰቦች ላይም ክስ ለመመስረት ዝግጅት መደረጉን ተናግረዋል።
61ን ለጊዜው በዋስትና እንዲወጡ የተደረገ ሲሆን ከ61ቱ ተጠርጣሪዎች ውስጥ 13ቱ በተጠረጠሩት የወንጀል ጉዳይ በአቃቤ ሕግ የማስረጃ ምዘና በቀዳሚ ምርመራ ተደርጎ ያለቀ ስለሆነ ይሄም ለክስ ዝግጁ የሆነበት ሁኔታ ነው ያለው። በአጠቃላይ በአዲስ አበባ ላይ በ13፣ በባህር ዳር ላይ በ55 ተከሳሾች ላይ መንግስታዊ ስርዓቱንና በመንግስት ላይ ወንጀል መፈጸማቸው በሰነድና በቴክኒክ ማስረጃ የተረጋገጠ ስለሆነ ክስ ለመመስረት ዝግጅት ላይ የምንገኝ ይሆናል ማለት ነው።
አድማጮቻችን፣ በዚህ ጉዳይ ዘርዘር ያለ ዘገባ በምሽቱ የመጽሔት መርሃ ግብራችን ላይ ይሰማል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ኢላማ ያደረገ ታሪካዊ የክስ ሂደት ዛሬ ዋሽንግተን ዲሲ ላይ ተጀምሯል። ትራምፕ ከስልጣናቸውን ከፖለቲካ አንጻር የራሳቸውን ጥቅም ለመጠበቅ ተጠቅመውበት እንደሆነ ለማወቅ በሚደረገው ምርመራ ወሳኝ ቦታ ያላቸው የምክር ቤት አባላት ተጻራሪ አመለካከቶችን አንጸባርቀዋል። ዲሞክራቶች ፕሬዚዳንት ትራምፕ ላይ ክስ ለመመስረት የሚያደርጉትን ጥረት የሚመሩት የተወካዮች ምክር ቤት የስለላ ክፍል ኮሚቴ ሊቀመንበር አዳም ሼፍ ባደረጉት የመክፈቻ ንግግር ፕሬዚዳንት ትራምፕ ዋናው ዲሞክራት የምርጫ ተወዳዳሪያቸው በሆኑት ጆ ባይደን ላይ ኡክራይን ምርመራ እንድትጀምርና ጫና አድርገዋል ብለዋል። ኡክራይን በምስራቅ ክፍል ያሉትን የሩሲያ ደጋፊ ተገንጣዮች የሚባሉትን ኃይሎች ለመዋጋት የሚያስፈልጋት 391 ሚሊዮን ዶላር እንዲሰጣት ከመፍቀዳቸው በፊት ምርመራውን እንድትጀምር ተጭኗታል ብለው ሼፍ ባደረጉት ንግግር ተናግረዋል። እንዲህ አይነቱን ተግባር ካላስከሰሰ ሌላ ምን ያስከስሳል የሚል ጥያቄንም አጭረዋል።
አፍጋኒስታን መዲና ላይ የመንግስት መስሪያ ቤቶች ካሉባቸው አካባቢዎች ወጣ ብሎ ዛሬ መኪና ውስጥ የተጠመደ ቦምብ ፈንድቶ 7 ሰዎች ተገድለዋል። 7 ሌሎች ደግሞ መቁሰላቸውን ባለስልጣኖች ገልጸዋል። እስካሁን ባለው ጊዜ ኃላፊነቱን የወሰደ የለም። ጥቃቱ የተፈጸመው የአፍጋኒስታን መንግስት በሁለት ምዕራባውያን ታሳሪዎች ልዋጭ 3 ከፍተኛ ቦታ ያላቸው የታሊባን መሪዎችን ከእስር በፈታ ማግስት ነው። አንድ አሜሪካዊና አንድ የአውስትራሊያ ተወላጅ ከ3 ዓመታት በፊት በእስላማዊ አማጽያኑ ታግተው ቆይተዋል።
የኢራቅ መንግስትን የሚቃወሙ ሰዎች ዛሬ በመዲናይቱ ባግዳድ በከተማይቱ ደቡባዊ ክፍሎች ተሰባስበዋል። መንግስት ለሳምንታት ያህል ሲያካሂድ ለቆየው ተቃውሞ ምላሽ የመስጠት ከባድ ጫና እንደተደቀነበት ተገልጿል። የመንግስታት የጸጥታ ኃይሎች በባግዳድና በደቡባዊ ከተማዎች ላይ በከፈቱት ጥቃት ምክንያት ጋብ ብሎ የቆየው ተቃውሞ ዛሬ በአዲስ መልክ ማገርሸቱ ታውቋል። ባግዳድ ላይ ያሉት የተቃውሞ ሰልፎች የተተኮሱባቸው እንባ አስመጪ ጋዝ የያዙ ቆርቆሮዎች መልሰው በጸጥታ ኃይሎች ላይ እየተወረወሩ መሆናቸውንም ተዘግቧል።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው ጋዛ ካሉት ፍልስጤማውያን ተቃዋሚዎች ጋር እየተካሄደ ያለውን ግጭት ማባባስ ባትፈልግም ለሚደርስባት እያንዳንዱ ጥቃት ምላሽ ተሰጣለች ብለዋል። ኔታንያሁ የካቢኔ ስብሰባ ሲጀመር ባደረጉት ንግግር እስላማዊው ጂሃድ ያለው አማራጭ ጥቃቶቹን ማቆም ወይም ተጨማሪ መቶዎችን መቀበል ነው ሲሉ ዝተዋል። የእስራኤል ወታደራዊ ኃይል ዛሬ ጋዛ ላይ የአየር ድብደባ አካሂዷል። ጋዛ ያሉት ተቃዋሚዎች በበኩላቸው እስራኤል ላይ የሮኬቶች ተኩስ ከፍተዋል። የፍልስጤም የጤና ጥበቃ ባለሥልጣኖች በገለጹት መሠረት ውጊያው ትናንት ማክሰኞ ከተጀመረ ጊዜ አንስቶ 18 ፍልስጤማውያን ተገድለዋል።
አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብረናችሁ እናመሻለን። አሁን ወደ ቀዳሚው ርዕሳችን እንሻገር።
በ2016 ዓመተ ምህረት ይፋ በሆነው የኢትዮጵያ ስነ ህዝብና የጤና መረጃ መሰረት ኢትዮጵያ ውስጥ ከሚኖሩ እድሜያቸው ከ25 እስከ 49 ከሆኑ ሴቶች መካከል 65 በመቶ ግርዛት ተፈጽሞባቸዋል።
በ2018 የአውሮፓውያን ዘመን የተባበሩት መንግስታት የህፃናት ድርጅት ዩኒሴፍ ባወጣው ያለ እድሜ ጋብቻን መግታት በተሰኘው ማስገንዘቢያው ላይ ከ10 ወጣት ሴቶች መካከል አራቱ 18ኛ ዓመታቸውን ከማክበራቸው በፊት ጋብቻ እንደሚፈጽሙ ያትታል። በዚህ መሰረት ኢትዮጵያ የ15 ሚሊዮን የህፃናት ሙሽራዎች ቤት ሆናለች ሲልም ማስገንዘብ ያክላል።
እነዚህ ግለሰባዊና ሀገራዊ ውጥንቅጥን የሚያስከትሉ ድርጊቶችን በ2025 የአውሮፓውያኑ ዘመን አቆጣጠር ከግዛቷ ለማጥፋት ኢትዮጵያ ዓለም አቀፍ ቃል ኪዳን ፈጽማ ፍኖተ ካርታ ከዘረጋችም ሰነባብታለች። የፍኖተ ካርታው የእስካሁን አተገባበር ምን ይመስላል? ሀብታሙ ስዩም ከሴቶች ህጻናትና ወጣቶች ሚኒስቴር የግንዛቤና ንቅናቄ ዳይሬክተር አቶ ስለሺ ታደሰ ጋር አጭር ቆይታ አድርጓል። አቶ ስለሺ ድርጊቶቹ አሁንም ድረስ የሚፈጸሙባቸውን ቦታዎች ከሚያብራሩበት መሰናዶ ይጀምራል።
አሁን በተለይ ግርዛት ጋር በተመለከተ በአፋርና በሶማሌ ክልል ነው ዳታዎቹ የሚያሳዩት፣ ከፍተኛ ቁጥር የሚያሳዩት ማለት ነው። ነገር ግን ያለፉትን የዴችስ ሰርቬይ ፋርዘር አናሊሲስ ተሰርቶባቸዋል ውጤቶቹ ማለት ነው፣ በተከታታይ የተካሄዱት እና በእነዚህ ቦታዎች ላይ መቀነስ አለ። ግን መቀነስ ሪሌቲቭ ከሌሎቹ ጋር ሲታይ በአነስተኛ ደረጃ ነው። አጠቃላይ ውጤቱ ግን በከፍተኛ ሁኔታ የሚያሳዩ ሁለቱ ክልሎች ላይ ነው። ግርዛትን በተመለከተ
የአለድሜ ጋብቻን በተመለከተስ እንዲሁ የሚጠቀሱ ክልሎች ይኖሩ ይሆን?
የአለድሜ ጋብቻን በተመለከተ የአማራ ክልልም ላይ ይታያል በዋነኛነት። አሁን እሱ ላይ በምንመለከትበት ሰዓት ሁሉም ጋር በሁሉም ሪጅን ላይ አይፈጸምም፣ ግን አሁን ልክ እንደዛው የአማራ ክልል ዳታው ያሳያል።
እንግዲህ እነዚህን ድርጊቶች ከኢትዮጵያ ለማስወገድ ፍኖተ ካርታ መዘጋጀቱን ሰምተናል። በምን ሁኔታ ይሄ ፍኖተ ካርታ ድርጊቶቹን ይቀንሳቸዋል? በምን ሁኔታስ ይተገበራል?
ይሄ ፍኖተ ካርታው ለምን ተዘጋጀ የሚለውንም ብንመለከት ጥሩ ነው። ይህ ፍኖተ ካርታ አንደኛ ሁሉንም ባሳተፈ መንገድ ከታች ጀምሮ ክልሎችም በደንበኛ የተሳተፉበት ነው። አስፈላጊነቱም ኢትዮጵያ የገባችው ቃል ኪዳን አለ ያለ እድሜ ጋብቻና ግርዛትን ለማስቆም እንደገና ደግሞ የአፍሪካ 2063 2030 አጀንዳዎች አሉ። እነዛንም ተግባራዊ ለማድረግ እንዲያስችል ምን ስራዎች መሰራት አለባቸው? እነዚህ ስራዎች ማን ይሰራቸዋል? እንደገና ደግሞ በጣም ትልቁ ነገር አሁን በዚህ በፍኖተ ካርታው ምላሽ ከሰጠው ነገር አንጻር ቅድም ያልኩት የዴችስ ትንታኔውን መሰረት በማድረግ የሚጠይቀን አክስለሬሽን የፍጥነት መጠን አሳይቷል። ትልቁ ነገር አሁን ከሚሰሩት 6-7 እጥፍ ሁሉ መሰራት እንዳለበት ሊያመላክት ነው። ስለዚህ የፍኖተ ካርታው ዋናው እንትን ምንድን ነው? አንደኛ ስራዎቹን ምንድን ናቸው ተብሎ መለየቱ፣ ሁለተኛ የሚጠይቀውን ጥረት ማሳየቱ፣ ሶስተኛ ደግሞ ምን ያህል በጀትም ሊያስፈልግ ይችላል የሚለውን ምላሽ የሰጠ ፍኖተ ካርታ ነው።
ቀደም ብዬ በአንዳንድ ቦታዎች ላይ እንዳነበብኩት የፍኖተ ካርታው እቅድ በ2025 የአውሮፓውያኑ ዘመን እነዚህን ድርጊቶች ከኢትዮጵያ ማስወገድ መቻል ነው። በእስካሁኑ እንቅስቃሴያችን ውስጥ በዚህ ዓመት ውስጥ የተባሉትን ድርጊቶች ለማስቆም ለማጥፋት የሚበቃ እንቅስቃሴ እያደረጋችሁ ነው ወይ?
አሁን እዚህ ላይ እንግዲህ እዚያውን ስትራቴጂዎቹ ያስቀመጠው አለ። ምንድነው አንደኛው ስትራቴጂ ያስቀመጠው ታዳጊ ሴቶችን ፎከስ አድርጎ መስራት ነው። አሁን ይሄ ማለት ምንድነው ከትምህርት የጤና አገልግሎት የተለያዩ አገልግሎቶችን ማግኘት አለባቸው። አሁን ወደ ትምህርት ይመጡ ከነዚህ ነገሮች ላይ ፕሮቴክት ሊደረጉ ሊጠበቁ ይችላሉ። ሁለተኛው የቅንጅት ስራዎች፣ ምክንያቱም ይሄ ስራ ተለያዩ ሴክተር መስሪያ ቤቶች የተለያዩ አጋር አካላት ማህበረሰቡንም ያቀፈ ስራ የሚጠይቅ ነው። ስለዚህ ስትራቴጂዎቹ ላይ አምስት ሊሻሻሉ የሚገባቸው ተግባራዊ ሊሆኑ የሚገባቸው የአሰራር ስርዓቶችና የህግ ማዕቀፎችም እንዲወጣ ነው። ምንድን ነው ያንን ለማድረግ አሁን በሚሰራው ስራ ላይ ከተሰራ የሚመጣው ለውጥ እና ያንን የተባለውን ጎል አቺቭ ማድረግ ያስቸግራል። ነገር ግን የሚጠይቀውን ጥረት ለምሳሌ ያለ እድሜ ጋብቻ ለማስቆም አሁን ከሚደረገው 6 እጥፍ መሰራት አለበት የሚል ነው። ከፍተኛ ጥረት ነው የሚጠይቀው። አሁን የጀመርነው እኛ ምንድን ነው ሮድማፑን የማስተዋወቅ ነው፣ ፖፕላራይዝ የማድረግ ነው። ይህም ፖፕላራይዝ ከተደረግ በኋላ ክልሎች የየራሳቸውን አሁን እያንዳንዱን ክልል የየራሱ የሚጠይቀውን ከራሱ ተጨባጭ ሁኔታ ጋር የሚሰራው ስራ ስለሆነ እነዚህ ሰዎች ደግሞ በየክልሎቹም መሰራት ይጠይቃል ነው።
ይህንም ብንፈጽም ምንም አይከተልብንም ከሚለው ስሜት አንጻር ነው ነገሮች የሚባባሱ የሚል ሀሳብ አለ። እንደው በእናንተ ድርጅት በኩል ከፍ ያለ ቅጣት እንዲቀመጥ፣ አስተማሪ ቅጣት እንዲቀመጥ የማስተባበር የመጠየቅ ስራዎችን ሰርታችሁ ታውቃላችሁ ለህግ አርቃቂዎች?
የህጉ ብቻ ሳይሆን ትልቁ ነገር የአስተሳሰብ የአመለካከት ለውጥ ማምጣት ላይ ነው። እንደውም ህጉን ሲታይ የመደበቅ ድርጊቷን ልክ እንደማይፈጸም ራስን የመከላከል እንደዚህ አይነት ነገሮች ሁሉ በድብቅ እንዲፈጸሙና ቦታዎች ሁሉ እንዲለዋወጡ ሁሉ ሊያደርጉ ይችላሉ። ግን ዋነኛው ነገር ቅድም ያልኩት ግን ከህጉ በላይ ግን የአመለካከት ነው፣ ከማህበረሰብ ወግ ለውጥ ጋር የሚያያዝ ነው። ስለዚህ እሱ ላይ በጣም ትኩረት ተሰጥቶ መሰራት አለበት በሚለው በማንዴታችን መሰረት እሱ ላይ ነው። ይህንን ደግሞ በሁሉም ነው አሁን ትምህርትም ይመለከታቸዋል፣ ሌሎቹ የአመለካከት የማህበረሰብ ለውጥ ሊያመጡ የሚችሉ አካላት ሁሉ ሊሰሩት የሚችል ሃይማኖት ተቋማት ይሆናሉ፣ የጎሳ መሪዎች ሊሆኑ ይችላሉ። ስለዚህ አንደኛው ይሄ ነው። ስለዚህ ሁለቱ ጎን ለጎን ነው መያያዝ ያለበት፣ የህጉ ብቻ አይደለም። ይህንን ለማድረግ ግን ከህግ አካላት ጋር ውይይት የሚካሄድበት አለ። እነሱም ደግሞ በቅላቸው ላይ አካተው የሚሰሩት ነው ማለት ነው።
በጣም አመሰግናለሁ አቶ ስላሽ። ደህና የዋሉ። በሌሎች ጊዜያትም መሰል ጉዳዮች ላይ እንወያያለን። ለአሁኑ በጣም አመሰግናለሁ።
አመሰግናለሁ።
ተከታዩ መሰናዷችን ሴቶች በጋቢና ነው። ለሴቶች መብት እኩልነት የሚሰራ ሴታዊት በቅርቡ ጾታዊ ጥቃት ለደረሰባቸው ሴቶችና ወንዶች የነጻ ምክርና የሪፈራል አገልግሎት የሚሰጥ የስልክ መስመር ለመጀመር ዝግጅቱን እያጠናቀቀ ይገኛል። የዚህ አለኝታ የተሰኘ የስልክ መስመር ፕሮግራም አስተባባሪን ኤደን ገረመው አነጋግራ ተከታዩን አሰናድታለች።
የዛሬ 5 ዓመት ገደማ የተመሰረተውና ለኢትዮጵያውያን ሴቶች እኩልነት የሚተጋው ሴታዊት ድርጅት በቅርቡ ጾታዊ ጥቃት ለሚደርስባቸው ሴቶችና ወንዶች የምክርና የሪፈራል አገልግሎት የሚሰጥ ነጻ የስልክ ጥሪ አገልግሎት ለመጀመር ማሰቡን አብስሯል። ለዚህ ትልቅ ዓላማ ላለው ፕሮጀክት መነሻ የሆነው ደግሞ ቀደም ሲል የሴት ልጅ ጥቃት ጋር በተያያዘ በተለያዩ የአገሪቱ ክፍሎች የተደረጉ የምን ለብሳ ነበር የአልባሳት ኤግዚቢሽን እንደሆነ የነጻ የስልክ ጥሪ ፕሮጀክት አስተባባሪ ጽዮን ሞላ ትናገራለች።
እንደምታውቂው በሴቶች ላይ ሙቭመንት ናት እና በዚህ በሴቶች ጉዳይ ላይ እንደምንሰራ ማህበረሰቡ ያውቃል፣ በሚዲያዎች ይታያል ምናምን እና ምን ለብሳ ነበር ኤግዚቢሽን በብዙ ሚዲያ ላይ ተላልፏል። እሱ ላይ በተደፈሩ ጊዜ ትክክለኛ የለበሱትን ልብስ በመውሰድ የሚያሳይ ኤግዚቢሽን ነበር እና በብዛት ሴቶች በተደፈሩ ጊዜ አይ በቃ እንደዚህ ለብሳ ነው ማለት ነው፣ ወይም እዚህ ቦታ ነበረች ማለት ነው፣ ወይም ምን አድርገሽ ነው፣ ምን አሳይተሽ ነው ምናምን የሚባሉ ጥያቄዎች አሉ። እነዚህ ጥያቄዎች ደግሞ ኦልሬዲ ተጠቂ የሆነችውን እንደገና ተጠያቂ ማድረግ ነው ግን እና እሱን ለማስቀረት ያደረግነው ነው። ከዛ እንግዲያውስ መደፈር ላይ ይሰራሉ ማለት ነው ወይም እነዚህ አይነት ጥቃቶች ላይ ይሰራሉ ማለት ነው ተብሎ ብዙ ሰዎች በቢሮ ስልክ ይደውላሉ ወይ በእያንዳንዳችን ስልክ መስመር ይደውላሉ ወይ ኢሜይል ይልካሉ። እንደዚህ አይነት ኦፋን መሰረት ያደረገ ጥቃት ሲደርስባቸው ማለት ነው እና ጨመረ ማለት ነው። ስለዚህ እኛ ካሰብነው በላይ ሆነብን፣ አቅሙም አልነበረንም ይሄንን እያንዳንዱ ማሲስቴም ማድረግ ማየት እንደሚሄድ ብዛና አቅም ነበር። ስለዚህ ምክንያት ነው ለምን እንደዚህ አይነት የሆትላይን አንጀምርም በሚል ነው ሀሳቡ የተጀመረው ማለት ነው።
ይህ የነጻ የስልክ ጥሪ አገልግሎት ጾታዊ ጥቃት ለደረሰባቸው ሰዎች በቀጣዮቹ ጥቂት ወራት ውስጥ አገልግሎቱን መስጠት የሚጀምር ሲሆን ከጠዋቱ 2 ሰዓት ተኩል እስከ 11 ሰዓት ተኩል የሚሰራ ይሆናል።
አሁን ይሄንን አጭር ነጻ የስልክ መስመር ለማግኘት እየሞከርን ነው። ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ጋር አብረን በመስራት ላይ ነን። ከዚህ ዲፓርትመንት ኢንተርኖችን እንወስዳለን። እኛንም ይጠቅሙናል፣ ሆትላይኑንም ይጠቅማሉ። እንደዚሁም ደግሞ እነሱም ስርዓተ ጾታ ላይ እና ደግሞ የጾታ ጥቃት ላይ ካውንስሊንግ ልምድ አግኝተው ይወጣሉ ማለት ነው። ስለዚህ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ነው የምንወስድ። ከዛ ባለፈ ማፒንግ እየሰራን ነው። ቅድም እንዳልኩሽ ማን ምን ይሰራል የሚለው ላይ የትኛው ሐኪም ቤት ምን እየሰራ ነው፣ የት ነው ያሉት፣ ፖሊስ ጣቢያ፣ ፖሊስ መምሪያዎች ጋር እየሄድን ለፕሮጀክታችን እያስረዳናቸው እና ምን እንደሚሰሩ እያጣራን እንገኛለን ማለት ነው። በአሁኑ ሰዓት የመጀመሪያው 7 ወር እንደ ፓይለት ስቴጅ ነው የሚሆነው። ግን ስቲል ሰርቪስ እንሰጣለን። እንዳልኩሽ ከአዲስ አበባ ዩኒቨርሲቲ የስነ ልቦና ዲፓርትመንት ተማሪዎች ጋር ነው የምንሰራው። ከዚህ በፊት የነበረን እየተደወለልን ምናምን የነበረው ጥናት እየተሰራበት አይደለም። እያንዳንዳችን ነው በቤታችንም ሆነን ስራን ቦታም። ከዚህ በኋላ ግን ጥናትም የሚሰራበት ይሆናል። ለፖሊሲ ለውጥም የሚጠቅም ነው የሚሆነው። ይህን ያህል ሰው በዚህ ምክንያት ደውሏል ይለውን ፖሊሲውም እንዲጠነክር፣ የተለያዩ የፖሊስ የሐኪም ቤት ሰርቪሶችም እንዲጠነክር ይረዳል ማለት ነው። እኛ ለመስጠት ያሰብነው የስነ ልቦና ምክርና ሪፈራል እና ሰርቪሶች ላይ ያሉ ኢንፎርሜሽን ነው የምንሰጠው። ወደፊት ደግሞ ለማስፋት እና ህዝብ ላይ ምን ለመስጠትም እናስባለን።
ይህ ነጻ የስልክ መስመር ለሴቶች ብቻ ሳይሆን ለወሲባዊ ጥቃት የተጋለጡ ወንዶችም አገልግሎት የሚያገኙበት እንደሚሆን ይጠበቃል።
የአስገድዶ መድፈር ላይ፣ የቤት ውስጥ ጥቃት በብዛት ደግሞ የመደፈር ኬዞች በአባት በአጎት በአካባቢ ባለ ሰው ላይ ይበዛል። የሴት ልጅ ግርዛት ላይ ጾታን መሰረት ያደረገ ሰዎች ዝውውር፣ ያለ ክፍያ ማሰራት ወይም ደግሞ ወሲባዊ ጥቃት፣ እንደዚህ አይነት ጉዳዮች ላይ ነው የምንሰራው። ግን በአጠቃላይ የምንሰራው ለሴት ብቻ አይደለም። በእርግጠኝነት የጾታ ጥቃት ላይ የሚደውሉን ወንዶች አሉ። ከዛ ባለፈ ደግሞ ሴቶች እንዲሁም የጾታ ጥቃት ቢደርስባቸው ሄደው ሊናገሩትን የሚችሉት ነገር ነው። ወንዶች ግን ይሄ ጥቃት በደረሰባቸው ጊዜ በብዛት አይናገሩትም። ተቀባይነት የሌለው ነገር ነው። ለነሱም ደግሞ በቀላሉ ሄደው የሚናገሩት ነገር አይደለም። የስልክ መስመር ስለሆነ የመናገር እድሉ በጣም ይጨምራል ብለን እናስባለን።
በቅርቡ በሴታዊት የማህበራዊ ድረገጽ ላይ በተደረገ የስም ምርጫ ለዚህ የነጻ የስልክ ጥሪ አለኝታ የተሰኘ ስም ከፍተኛ ድምጽ አግኝቶ ጸድቋል። አለኝታ ነጻ የስልክ ጥሪ መስመር መሰረታዊ ዝግጅቱን አድርጎ እንደጨረሰም ስራ ከመጀመሩ በፊት ለህብረተሰቡ በማህበራዊ ድረገጾችና በሚዲያዎች ላይ እንደሚያስተዋውቅ የፕሮግራሙ አስተባባሪ ጽዮን መላ ነግራኛለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። በቀጣዩ መሰናዶ ወደ ባህር ዳር የምናመረው ሰሞኑን በአማራ ክልል የሚገኙ ከ21 በላይ የሰርከስ ቡድኖችን በአንድ ላይ ያሰባሰበ የአማራ ክልል ሰርከስ ተቋቁሟል። የዚያ ማህበር መቋቋም ለወጣቱ ስለሚኖረው እርባና አስተባባሪዎች ነግረውናል። ጽዮን ግርማ ይህንን የሚያብራሩ ሁለት እንግዶች ይዛለች። ራሳቸውን ከሚያስተዋውቁበት ይጀምራሉ።
ሄለን ሻቱ እባላለሁ። ሰላም ኢትዮጵያ ላይ የማርኬቲንግ እና የኮሚኒኬሽን ኮርዲኔተር ስራ አላት።
ከባህር ዳር ደግሞ አንድ ሌላ ሰው እንዲሁ መስመር ላይ አለ። እስቲ ከባህር ዳር ውዴ ራስሽን ለአድማጮች አስተዋውቂ።
ውዴ ዘለቀ እባላለሁ። የሰርከስ ባህር ዳር ማዕከል ዋና ዳይሬክተር እና የአማራ ክልል የሰርከስ ማህበር ፕሬዚዳንት።
ሰላም ኢትዮጵያ ማህበሩ እንዲመሰረት በማድረግ ዋነኛው አስተባባሪ እንደሆነ ቀደም ሲል ለአሜሪካ ድምጽ መላካችሁት የጽሁፍ መግለጫ ላይ አይተናል። እና ለምንድን ነው በክልል የሰርከስን እንደዚህ በማህበር ማደራጀት ያስፈለገው? ለምንድን ነው ትኩረታችሁን ሰርከስ ላይ ያደረጋችሁት?
እንግዲህ ሰላም ኢትዮጵያ ብዙ አይነት ፕሮጀክቶችን እዚሁ አዲስ አበባም እንዲሁም ደግሞ በተለያዩ ክልሎች ከተሞች ላይ በመስራት ላይ እንገኛለን። ባሳለፍነው ሐምሌ 4 ቀን 2011 ዓ.ም ተመረጥ ላይ የተዘጋጀ የይት መድረክ ነበር። የሰርከስ ጥበብ ዘርፉ መልካም ድሎች የበለጠ ለማስፋትና ለመቅረፍ እንዲቻል እንደ ሀገርና እንደ ክልል የሰርከስ ማህበር ማቋቋም አስፈላጊ ነው ተብሎ በዛ በተዘጋጀው ፎረም ላይ ግባት ሆኖ ተነግሮ ነበር በዛ ፎረም ላይ። ስለዚህ እሱን በመከተል ሰላም ኢትዮጵያ ሊያደርጋቸው የሚችላቸውን ነገሮችን ከዚህ በፊት በመስራት እንዲሁም ችሎታ ያላቸው ብዙ ወጣቶች አሉ። ነገር ግን ይህንን ነገር ኦርጋናይዝ አድርጎ እንደ ማህበርም ተቋቁሞ እንደ ኢትዮጵያም ደግሞ እንደ ናሽናል ቲም ይዛም ሲሄደው የሰርከስ ቡድን ወይንም ቲም ያስፈልጋታል።
ውዴ እንግዲህ ራንቺ በኩል በዚህ ሙያ ውስጥ ረጅም ጊዜ መቆየትሽን ነግረሽናል። አሁን የቡድን መሪነት ኃላፊነትም ላይ ነው ያለሽው። ምንድን ነው የሚጠቅመው ማህበሩም ሰርከስም በተለይ ለወጣቶች?
እንግዲህ የሀገራችን የሰርከስ ኪነ ጥበብ በውጭ ዓለም በተለያየ ቦታዎች ዝግጅት በማቅረብ ከፍተኛ እውቅና በማፍራት በሰርከስ ማርኬት ያሉ አካላትን ትኩረት በመሳብ መዳረሻችን ልክ እንደ ቱሪስት መስህብ በመሆን ብዙ ስራዎችን እየሰራ ያለንበት ሁኔታ ነው ያለው። የሰላም ኢትዮጵያ ይህንን ፕሮግራም ማመቻቸት በጣም ጉልህ አስተዋጽኦ አለው ለሀገራችን የሰርከስ ኢንዱስትሪ እድገት። ለምሳሌ በየክልሉ ሁሉም ጠንካራ ክለባቶች አሉ፣ ግን በተበታተነ መልኩ ነበር የሚሰራው እና በአሁኑ ሰዓት ደግሞ ሰላም ኢትዮጵያ ያመቻቸው ይህንን በጋራ አንድ ስራ መስራት ደግሞ የተሻለ ለውጥ ሊያመጣ እንደሚችል በማሰብ ነው። እና ለምሳሌ ከአላማዎቻችን አንዱ በክልሉ ወይም በሀገራችን በዓለም አቀፍ ደረጃ የሰርከስ ጥበብን ከባህላችን ጋር በማጣመር የሀገራችንን ባህል ወግ ከሰርከስ ጥበብ ጋር በማቀናጀት ሀገር ውስጥና ከውጭ ሀገር ኮንሰርቶችን ማዘጋጀት ነው እና የሚሰጠው ፋይዳ ቀላል አይደለም። ፕላስ ደግሞ የሰርከስ ስልጠና ማኑዋሎችን በማዘጋጀት ሳይንሳዊ ዘመናዊ በሆነ መልኩ በክልላችን እንዲሁም የሰርከስ ስልጠና በመስጠት እና ዓለም አቀፍ ስታንዳርዶችን በማውጣት ያው በስራ ላይ በመዋል እንዲሁም ክትትልና ግምገማ በማድረግ የቡድኖችን አቅም ለማጎልበት ከፍተኛ አስተዋጽኦ ያበረከታል። ከዚህ በኋላ የሰላም ኢትዮጵያ ይህን ፕሮግራም ፋሲሊቴት ማድረግ የተሻለ ስራ ሊያሰራ ይችላል እና አሁን እንደ ሁላችንም አሳይመንት እንደተሰጣጣ ነው። ለምሳሌ ቅድም ዘለሉ እንዳወራችው በአዲስ አበባ ላይ ትልቅ ውይይት ነበረ። ከዛ ሁሉም በየክልሉ ሄዶ ስራ እንዲሰራ በማድረግ አሳይመንት ተሰጥቶን ስለነበረ እኛም ፈርቀዳጅ በመሆን ለመጀመሪያ ጊዜ በአማራ ክልል እንዲመሰረት አድርገናል።
ሄለን ቅድም ስትጠቅሽ እነዚህ ነገሮች አሰባስቦ በአንድ ላይ ብሔራዊ ቡድን ለማውጣት ነው የሚል ሐሳብ ያለው የጠቀሽ ይመስለኛል። እስቲ አብራሪልን ሄለን።
እንግዲህ ምንድነው ዋናው አላማችን? የአንድ ኢትዮጵያን ወክሎ የሚሳተፍ ብሔራዊ ቡድን ለማዋቀር ነው ዋናው አላማችን እና ሰላም ኢትዮጵያን በአንድ ክልል ብቻ ሳይሆን በተለያዩ ክልሎች በቀጣይነትም በትግራይ ይመስለኛል ከዛም በተለያዩ ክልሎች እነዚህ ማህበራቶች ከተቋቋሙ በኋላ ዘርፉን ለማሳደግ የሚያስችል የጋራ ደግሞ አላማዎቻቸውን አወጣተው የሆነ አንድ ትልቅ የሆነ ብሔራዊ ቡድን ተቋቁሞ ኢትዮጵያም እንደ ሀገር ልጆቹም ደግሞ እንደ ግለሰብ ማግኘት የሚችሉበትን ነገሮች ማመቻቸት ነው ሰላም ኢትዮጵያ ዋናው ኃላፊነትም እዚሁም ደግሞ ዋናው አላማችን ማለት ነው።
ውዴ አማራ ክልል ውስጥ ምን ያህል የሰርከስ እንቅስቃሴ አለ?
አዎ የአማራ ክልል ውስጥ ኦልሞስት ወደ 20 የሰርከስ ማዕከላቶች አሉ። የበቁ ሀገር ሄደው ድብድብ የሚያቀርቡ በተለያየ ኢሮፕ ሀገራት ሄደው ከሚሰሩት መካከል አንድ ሶስት ሰርከሶች አለን። ለምሳሌ ሰርከስ ባህር ዳር ማዕከል፣ ሰርከስ ደብረ ብርሃን፣ ሰርከስ አፍሪካ አፍሪካ የሚባል ሰርከስ አለ። እንደዚሁም ሌሎችም አሁን እየመጡ ነው። ወደ ቱርክ አካባቢ እነዚህ ፈረንሳይ አካባቢ ዝግጅት የሚያቀርቡ ወደ ጀርመንም አካባቢ እንደዚህ እና ሁላችንም የራሳችን የሆነ ጥሩ ጥሩ ነገሮች አሉ።
ሄለን ምታጠቃልይዋለሽ?
ዋናው አላማችን አሁን በያዝ ነው በሰርከስን በተመለከተ ሁሉም ክልል ላይ የራሳችንን አስተዋጽኦ ሰላም ኢትዮጵያ እንደ አንድ ኦርጋናይዜሽን የራሱን የሆነ አስተዋጽኦ እያበረከተም ነው ያለው። እንዲሁም ደግሞ በቀጣይነት በተመሳሳይ በተለያዩ ክልሎች ዘርፉን ለማሳደግ የሚያስራዎችን ለመስራት እቅድ ይዘናል። ስለዚህም በአጭር ጊዜ ውስጥ በቀጣይነት አሁን ባህር ዳር ላይ ያደረግነውን ነገር ተመሳሳይ የሆኑ ነገሮች በተለያዩ ክልሎች በመስራት የመጨረሻ እንግዲህ ውጤቱን ለማየት ነው። እኛም እንግዲህ እየጣርን እየሰራንም ያለ።
በጣም አመሰግናለሁ ሁለታችሁን።
በጣም እናመሰግናለን።
መልካም
ምሽት። እናመሰግናለን።
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። መሰናዷችን ይቀጥላል። ከአመታት ጦርነትና ውጥንቅት የተረጋጋችው የዓለም ወጣቱ ሀገር መሀይምነትን ለመቅረፍ እየታገለች ነው። ደቡብ ሱዳን በዓለም ላይ ካሉ ሀገሮች 27 በመቶ የሚሆኑ ጎልማሶች ብቻ ማንበብና መጻፍ የሚችሉባት ሀገር ናት። ይህንን ችግር ለመቅረፍ የአገሪቱ ባለሥልጣናት በሺዎች የሚቆጠሩ የጎልማሶች መማሪያ ማዕከላትን በመላው ሀገሪቱ እያቋቋሙ ነው። ከጁባ ሺላፖኒ የላከችውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
የ47 ዓመቷ ሬቤካ ያንኪርዴንግ ከ17 ዓመት ልጇ ጋር ታጠናለች። ምንም እንኳን ብዙ እናቶች ልጆቻቸውን በጥናት ቢያግዙም እሷ ግን የእድሜዋን አብዛኛውን ክፍል ሳትማር አሳልፋለች። ስለዚህም ልጇ ሳንዴ ፔተር ወይን እናቷ ማንበብና መጻፍ እንድትችል ታግዛታለች።
እናቴ አሁን ብዙ እንግሊዘኛ ቃላቶችን ታውቃለች። ለምሳሌ እንደ ሰላምታ። ይሄ ደግሞ በጣም ያስደስተኛል። በጊዜ ወደ ቤት ከመጣው የቤት ስራዋን እንድትሰራ አግዛታል።
ደንግ ምንም አይነት ትምህርት ስላልተማረች የጨሌ ጌጣጌጦችን በመስራት ትተዳደራለች። ይሁን እንጂ የምታገኘው ገንዘብ በጣም ትንሽ በመሆኑ ምግብ ለመግዛትና ለልጇ ትምህርት ለመክፈል ትታገላለች። ስለዚህም ደንግ አሁን በልጇ በኩል ትምህርት እየተማረች ትገኛለች። የጎልማሶች ትምህርቱን በመካፈል ላይ ያለችው ሬቤካ ያንኪር ደንግ ስለ ትምህርቱ እንዲህ ትላለች።
እዚህ የምንማረው በነጻ ስለሚያስተምሩን ነው። ለትምህርቱ መክፈል ቢኖሮ ትምህርት ቤት አልመጣም ነበር።
ደንግ ልክ እንደ አብዛኞቹ ደቡብ ሱዳናውያን ሁሉ አሁን ያለው ሰላም ትምህርት ለመማር መልካም እድል ነው ብላ ታምናለች። ከአስርት ዓመታት ግጭትና ጦርነት በኋላ በደቡብ ሱዳን 1/4 የሚሆኑ ጎልማሶች ብቻ ናቸው ማንበብና መጻፍ የሚችሉት። ይሄ አሃዝ ሴቶች ላይ ቀንሶ 16% ብቻ ይሆናል። የደቡብ ሱዳን የትምህርት ሚኒስትር ደንግ ሆኪያ ሰዎችን ከግጭትና ከድህነት ስለሚጠብቃቸው የጎልማሶች ትምህርት መሰጠቱ ከፍተኛ ቦታ የሚሰጠው ነገር ነው ይላሉ።
እንደ ግለሰብም ሆነ እንደ ሀገር አብዛኛው ማህበረሰብ የተማረ ሲሆን ስራ ይሰራል፣ የተሻለ ጤናም ይኖረዋል። ካልተማረ ማህበረሰብ አንጻር ሲታይም ሰላማዊ ይሆናል።
የትምህርት ሚኒስትሩ ለአሜሪካ ድምጽ ሬዲዮ እንደገለጹት 208,000 የሚሆኑ ጎልማሳ ደቡብ ሱዳናውያን ማንበብና መጻፍ ለመማር ተመዝግበዋል። በአገሪቱ ሰላም እስካለ ድረስ ይሄ አሃዝ እንዲጨምር ይጠብቃሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን፣ የዛሬው ጋቢና ቪኦኤ ዝግጅታችንን አጠናቀናል። እንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየ ነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ያገዘን ሞክቢሊያ ቤሮ ነው።
ደህና ደሩ እያልን በጀመርነው የእጅጋየሁ ሽባባ ወይም ጂጂ ዜማ እንሰናበታለን። ደህና ደሩ።
Con Radio Sagale Americati.